የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዕለተ ሐሙስ ሰኔ 24 ቀን 2013 ዓ.ም ተመረጥ የጋቢና ቪ ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ መተላለፍ ጀምሯል። ሰላም ጤና ይስጥልኝ፣ እንደምን አመሻችኋል? ዛሬም ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። ከነዚህ መሃል አካል ጉዳተኞች በሚሳተፉበት ፓራሊምፒክ የስፖርት ውድድር ሀገሩን ያስጠራ አትሌት እንግዳ አድርገን ጋብዘናል።
ትሬኒንግ ላይ ያስቸግረኛል። ለምሳሌ አሁን እንዳልኩት እንደዚህ ጫካ ውስጥ እና ቧበ ያሉበት ቦታ እና ጉድጓድ ምናምን ያለበት ቦታ በጣም ያስቸግረኛል። ማለት በጣም ጥንቃቄ ካላረኩ ማለት ነው።
አትሌቱ ታምሩ ከፍ ያለው ይሰኛል። በሩጫ ህይወቱ ዙሪያ ቆይታ እናደርጋለን።
We don't have a lot of clarity on that.
በዚህ ጉዳይ ላይ በቂና ግልጽ የሆነ ነገር የለንም። የህዋት ታጣቂዎች ከጎረቤት ኤርትራ ድጋፍ እንደማያገኙ የታወቀ ነው። ከዓለም አቀፍ ድንበር ተጋሪያቸው ከሱዳን መንግስትም ድጋፍ ሊያገኙ ይችላሉ የሚል ነገር አለ።
የኢትዮጵያ መንግስት የሀገሪቱን መከላከያ ኃይል ከትግራይ ማስወጣቱ በምስራቅ አፍሪካ ላይ ምን ተጽዕኖ አለው? ትንታኔ ያለን ምሽቱን ከኛ ጋር ካሳለፋችሁ ሌሎች ዓለም ጥንቅሮችና ጣዕም ያላቸው ሙዚቃዎችንም አዘጋጅተናል። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛለ። በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ልታሰማን ኤደን ገረሞ ተዘጋጅታለች። ወደ ኤደን ላሳልፋችሁ።
አመሰግናለሁ ስመኝሽ። አድማጮች እንደምን አምሽታችኋል? የተባበሩት መንግስታት የተራድኦ ተቋማት በሰሜን ኢትዮጵያ ጦርነት በጎዳው የትግራይ ክልል ውስጥ የህይወት አድን እርዳታዎችን ለማድረስ ባለመቻላቸው ሰብአዊ ቀውስ እየተፈጠረ ነው ሲሉ አስጠነቀቁ። ከስምንት ወራት ግጭት በኋላ የኢትዮጵያ መንግስት በተናጠል የወሰደው የተኩስ አቁም በመልካም አልተጀመረም። የተባበሩት መንግስታት የስደተኞች ተቋም የኢንተርኔትና የኤሌክትሪክ ኃይል መቋረጥ በመቀሌ በመኖሩ ሰብአዊ ድጋፎችን ለማድረስ እክል እንደፈጠረበት አስታውቋል። የመንግስታቱ ድርጅት የህፃናት ፈንድ ዩኒሴፍ በበኩሉ ሰኞ ዕለት በኢትዮጵያ መከላከያ ሰራዊት የምስል መቅረጫ መሳሪያዎች ተሰባብረውብኛል ያለ ሲሆን 140 ሺህ የሚሆኑና ከፍተኛ የሆነ የምግብ እጥረት ያለባቸው ህፃናት በተመጣጠነ ምግብ አቅርቦት በማጣት የሞት አደጋ ተደቅኖባቸዋል ብለዋል። በሌላ በኩል የዓለም የምግብ ፕሮግራም በትግራይ ክልል በሚሊዮኖች ለሚቆጠሩና ለተራቡ ሰዎች የህይወት አድን ድጋፍ ለማድረግ ሙሉ ለሙሉ እንዲከፈትለት እየጠየቀ ነው። ድርጅቱ ከነዚህ ውስጥ ግማሽ ሚሊዮን የሚሆኑት ሴቶች፣ ወንዶችና የረሃብ አደጋ የተጋረጠባቸው ህጻናት ናቸው ብሏል። የዓለም የጤና ድርጅት በበኩሉ የክልሉ የጤና ስርዓት መውደቁን አስታውቋል። የድርጅቱ ቃል አቀባይ ታሪክ ጄሳርቪክ ድርጅታቸው ህዝቡ ጋር የመድረስ አቅሙ በመገደቡ ህይወት የሚያድንበት አቅም የለውም ብለዋል። የቻይና የኮሚኒስት ፓርቲ 100ኛ ዓመቱን አከበረ። ድርጅቱ ከትንሽ ቡድንነት ወደ 92 ሚሊዮን አባላቶች ወዳሉትና በዓለም ላይ በባህር ማዶ ግዙፉንና ሁለተኛውን የምጣኔ ሀብት እንቅስቃሴ የሚያደርግ እንዲሁም ጥብቅ ቁጥጥር ያለበት ሀገር መሪ መሆን ችሏል። በሀገሪቱ ውስጥም የፓርቲው እያንዳንዱ ፖሊሲ ሁሉንም ዘርፍ የተቆጣጠረ ሲሆን በዓለም ላይም ትልቅ የሚሆነውን ማለትም 1.4 ቢሊዮን ህዝብም ይመራል። የፓርቲው ንድፍም እጅግ ሩቅ የሆኑ ሀገራትም ላይም ተጽዕኖውን አሳርፏል። ከመቶ ዓመት በፊት የፓርቲው የመጀመሪያ ስብሰባ በሻንጋይ ቻይና ደርዘን በሚሞሉና ከራሳቸው 5 እጥፍ ማለትም ወደ 60 የሚጠጉ ሰዎችን በወከሉ አባላት አማካኝነት ተጀምሯል። ከመቶ ዓመታት በኋላም አሁን ላይ ፓርቲው ሊቀመንበሩ የሆኑትን ፕሬዚዳንት ዢ ቺንፒንግን ታይቶ በማይታወቅ መልኩ ለሶስተኛ ዙር ለመሾም እየሰራ ነው። ፕሬዚዳንቱ እርጅና፣ ዝቅተኛ የወሊድ መጠንና የአየር ንብረት ለውጥ በሀገሪቱ ላይ ቢጋረጡም የፓርቲው አባላት ግን ህዝባቸውን ለማገልገል ታማኝ እንዲሆኑ እየገፉ ነው። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደንና ባለቤታቸው ጅል ዛሬ ሐሙስ በግማሽ በወደቀው ኮንዶሚኒየም ጉዳት የደረሰባቸውን የማፈላለግና የማዳን ስራዎችን ለመጎብኘት ወደ ፍሎሪዳ አቅንተዋል። አደጋው ከደረሰ 8 ቀናት ያስቆጠረ ሲሆን የአካባቢው ባለስልጣናት በፍርስራሹ የተነሳ 2 ህጻናትን ጨምሮ የ18 ሰዎች ህይወት ማለፉን ገልጸዋል። የዋይት ሀውስ ቃል አቀባይ ጂን ፓስኪ ይህን መሰል አሳዛኝ ክስተትን የተሸከሙትን ቤተሰቦች ፕሬዚዳንቱና ባለቤታቸው ይጎበኛሉ ብለዋል። አድማጮች፣ ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የሬዲዮ መገናኛ ሞገድ በተጨማሪዎች በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሪክ ወይም የስልክ ቁጥራችንን +1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው የአብይ ዝግጅታችን እንለፍ። ታምሩ ከፍ ያለው አካል ጉዳተኞች በሚሳተፉበት ፓራሊምፒክ የስፖርት አውድማ ሀገሩን ኢትዮጵያን ያስጠራ አትሌት ነው። አትሌቱ የዛሬ 5 ዓመት ገደማ በተደረገው የሪዮ የፓራሊምፒክ ላይ በ1500 ሜትር ባስገኘው የብር ሜዳሊያ በተጨማሪ ለወቅቱ የኢትዮጵያን መንግስት የነበረውን ተቃውሞ በውድድሩ መጨረሻ ላይ አሳይቷል። ከዚህ ክስተት በኋላ በስደት ዓለም የቆየው ታምሩ በቅርቡ ወደ ሀገሩ በመመለስ በድጋሚ ሀገሩን በፓራሊምፒክ የፉክክር መድረክ ለመወከል ዝግጅቱን ጀምሯል። ሀብታሙ ስዩም በዚህና በተያያዥ ጉዳዮች ላይ ከታምሩ ጋር ቆይታ አድርጓል። በቅድሚያ ወደ ሩጫ እንዴት እንደገባ ይነግረናል።
እኔ በሩጫ በኢትዮጵያ 2003 ምናምን ነው ወደ ሩጫ የገባሁት። እኔ መጀመሪያ ስፖርት ስለምወድ ኳስ ምናምን ጫወታለሁ ነበር የትምህርት ቤት። ከዛ እንደ ድንገት ደግሞ እኛ ወረዳ ላይ የሆነ ፕሮጀክት አለ፣ የአትሌቲክስ ፕሮጀክት አለ። የትምህርት ቤት ጊዜ እንደኔንገድ ውድድር ሲያደርጉ አይቼ ዝም ብዬ ገባውና ያ ፕሮጀክት መግባት ቻልኩት ማለት ነው መጀመሪያ። ከዛ ወደ አትሌቲክስ መጣ።
የት ወረዳ ነው የት አካባቢ ነው ተወልደ ያደግከው?
ተወለድኩት ኦሮሚያ ገብረ ጉራቻ ከተማ የምትፈለቅ ወረዳ።
እንደሰማሁት ከሆነ በአንደኛው አይንህ ላይ ጉዳት ደርሶብሃል። መቼ ነው ይሄ ጉዳት የደረሰብህ? በሩጫ ስፖርት ለመሳተፍስ መሰናክል አልሆነብህም ወይ?
አዎ፣ እኔ በአንድ አይን አላይም በአንድ አይንም ብዙም አላይም። አሁን ለምሳሌ ወደ ማታ ምናምን እና እንደዚህ ትሬን ይሰራ ራሱ ጫካ እና የሆነ ነገር ያለበት ቦታ ትንሽ ይከብደኛል። ከጋይድ ምናምን ያስፈልገኛል ማለት ነው፣ ማታ ምናምን ማለት ነው። መጀመሪያ እኔ ትሬኒንግ ሲጀምር ከጉዳት አልባ ጋር ዝም ብዬ ትሬኒንግ ፕሮጀክት የገባው ሲገባ ውድድርም ከነሱ ጋር የሚያደርጉ የወረዳም እንደ ክልልም እንደ ሀገርም ከነሱ ጋር ትሬኒንግም ከነሱ ጋር እየሰራው ነበርኩና ውጤቴ ከነሱ ጋር እኩል ስለሆነ ማለት ያው ኦሮሚያ ሻምፒዮና በዚሁ የሀገር እና የወረዳ ምናምን አሸንፋለሁ በፊልዴ ማለት ነው። እና ለዛ 2004 በኢትዮጵያ አቆጣጠር ወደ ፓራኦሎምፒክ የሚባል ወደዚያ መጡንና በጉዳት አልባትቼ ወደ ፓራኦሎምፒክ ገባው ማለት ነው በስፖርት ማለት ነው።
ይህንን የሩጫ ስፖርት ስታከናውን በአይንህ ላይ የደረሰው ጉዳት አልከለከለህም ወይ? እንዴት አድርገህ ነው ልምምዶችን የምትሰራው? ወይስ የተለየ የልምምድ መንገድ አለ ወይ?
ትሬኒንግ ላይ ያስቸግረኛል። ለምሳሌ አሁን እንዳልኩት እንደዚህ ጫካ ውስጥ እና ቧበ ያሉበት ቦታ እና ጉድጓድ ምናምን ያለበት ቦታ በጣም ያስቸግረኛል ማለት በጣም ጥንቃቄ ካላረኩ ማለት ነው። ማለት እኔ በአንድ አይን ሙሉ በሙሉ ቶታል ነኝ፣ በአንዱም ብዙም አይደለም ጭላንጭል ማለት ነው። በቃ ጭላንጭል ነው የሚያው። ትሬኒንግ በጣም ያስቸግረኛል። አሁን እንደዚህ ሜዳማ የሆነና ትራክ ላይ ምናምን ካልሆነ እንደ ሌሎቹ እንደ ሌላ አትሌት እንደፈለግኩ ሰርቼ እንደፈለግኩ የትም ቦታ ሄጄ ሩቅ ምናምን ትሬኒንግ ሄጄ አይደለም። ይሁን ግን በዚህኛው እዚህ ቦታው መርጬ እንደዚህ አሁን ሜዳማ የሆነ መሬት ሳር ያለበት ቦታ እንደዚህ ትራክ እና ሌላ ትሬኒንግ በደንብ ነው የሚሰራ ማለት ብዙም አይደለም ማለት ነው። እና ያስቸግረኛል እሱ አሁን ጉዳት አልባ ከወሰኑ ወይም ደግሞ በአይን የሚያዩ ከወሰኑ እነሱ የፈለጉ ቦታ መስራት ይችላሉ። እኛ ግን እንደዚህ አይደለንም። ፓራኦሎምፒክ ወይም ደግሞ አካል ጉዳተኛ ውድድር በጣም የሚከብድ ነው። ብዙ ክትትል የለውም። አሰልጣኝ ከኛ ጋር ምናምን የለም። እኛ በራሳችን ጥረት በራሳችን ሁሉ ነገር ወጪን ነው የምንሰራ። ግን ኦሎምፒክ ሲመጣ ወይም ውድድር እንደ ድንገት ሲመጣ ምናምን ነው የምንተጠራ እንጂ መንግስትም እንደዚህ ፓራላይ ቱረት አድርጎ ባጅቶ ምናምን የሚሰራ ስፖርት አይደለም። በጣም ከባድ ነው። ኢትዮጵያ ውስጥ ቸገር አይደለም። አሁን ሌሎች ሀገር በጣም ቱረታችን አድርጎ አሪፍ ባለ ነው። እኛ ግን ካልከ የሚባል ነገር የለም ነው ራሳቸው ነው ኦሎምፒክን የሚንደረው አለም ሻምፒዮና ምናምን የምንገባ አፍሪካ ሻምፒዮን ምናምን የምንገባ በራሳችን ጥረትና እንደ ድንገት ደግሞ ከቤተሰብ ድጋፍ ከዘመድ ከጓደኞች ድጋፍ ምናምን ካልሆነ እንደዚህ በትኩረት አይደለም እንደዚህ ኦሎምፒክ የሚሳተፈው ማለት ነው። በጣም የሚከብድ ስፖርት ነው ማለት ነው።
መቼ ነው ጉዳቱ የደረሰብህ?
ጉዳት የደረሰብኝ እኔ እንግዲህ ጣናኝ ከ10 እና 11 አመት በኋላ ነው አይኔ ማለት ቆመ ማለት በኢማም ሲድን ደግሞ አንድ አይኔ ማለት ቆመች ከዛ አንዱም ትንሽ የሆነ ቢይታ ነገር እንደዛ ነው እኔ እጣም ስለሆንኩ እንደዚህ ነው ራሴን ያወቅኩት ማለት በአንድ አይን ነው ራሴን ያወቅኩት ማለት
እንግዲህ ታምሩ እንደዚህ ያለ ጉዳት ቢደርስብህም በተለያዩ የስፖርት መድረኮች ላይ ባለድል ሆነሃል አሸናፊ ሆነሃል ከዚህ መካከል የሚጠቀሰው በሪዮ የፓራኦሎምፒክ ውድድር ላይ የ1500 ሜትር ሩጫ ውድድር ላይ የብር ሜዳሊያ አሸናፊ ነበርክ ከውድድሩ በኋላ ደግሞ በወቅቱ መንግስት ላይም ተቃውሞ አሰምተህ ነበር አስቀድመስ ስለ ውድድሩ ንገረን ውድድሩ ምን ይመስል ነበር ለምንስ ተቃውሞ ማቅረብ ፈለክ በወቅቱ
አዎ እሱ ለኔ በጣም ፈተና ነበር ውድድሩ ራሱ እንደምን ብትል እዚህ ራሱ በጣም ጭንቅ እንደዚህ ኬስ ምናምን ነበር ላይ አትሄድም የሚባል ይዛዝ ነበርና እኛ እንግዲህ እንዳልኩት እንደ ሌሎች አትሌቶች አይደለም አሁን የኢትዮጵያ ኦሎምፒክ ኮሚቴ ትሬክ ላይ በጣም አሪፍ ባጀት መድቦ ይሰራል ለምሳሌ የአሁኑ የቶኪዮ ውድድር ላይ ብናይ ኑሮ የእነሱ ሆቴል ከገቡ ራሱ አሁን 8-9 ወር ይሆናሉ መስከረም ነው የገቡ ኮንዲሽን ራሱ ማለት ነው እኛ ግን 2 ወር ነው ኮንዲሽን ሆቴል ገብተን ከሆቴል ወደ ኦሎምፒክ የምንሄደው 2 ወር ብቻ ነው ዝግጅት የኛ ዝግጅት ራሱ ማለት ነው ልዩነት እዚህ ላይ በጣም ከባድ ነው ማለት ጉዳት አልባና ለአካል ጉዳተኛ የሚሰጡት አቴንሽን በጣም የተለያየ ነው ማለት አንድ ጊዜም እንደዛ ነበር አገር ውስጥ በጣም ተቃውሞ በጣም ብዙ በቃ ፈተና ለኢትዮጵያ ፈተና ጊዜ ነበር እዛን ጊዜ እንደምንም ሪዮ ይጃለው ከርክ በኋላ ደግሞ እኔ በጣም ዝግጅት ላይ ነበርኩና ፐርፎርማንስ ሃይ ፐርፎርማንስ ላይ ነበርኩና እንደሚያሸንፍ ምናምን አቃሉ ነበር ለምን እኔ ጋር ሮጦ አትሌቶች ሁሉም ሌላ ውድድር ላይ የተገናኘን ስለሆነ ብዙም አልከበደኝም እና እዛ ላይ ለኢትዮጵያ የብር ሜዳሊያ አምጥቻለሁ እና ውድድሩ በጣም ቀለኝ ነበር ግን እኔ ውድድር 50% ራሱ ለውድድር አቴንሽን አልሰጠሁም ለምን እንደሆነ ታውቃለህ እዚህ ብዙ ጭቅጭቅ ብዙ ንዝንዝና ሰዎች ይሞታሉ ነበር እንደዛ ስራ አለ ደብደባ አለ ብዙ ነገሮች ስላለ እዚህ ኢትዮጵያ ውስጥ እና ተቃውሞ መቃወም አለብኝ እኔ ውስጤ ስላለው ለሩጫ ራሱ ብዙ 50% ራሱ አልሰጠሁም እና ተቃወምኩ ለምን ተቃወምኩ ስትል ደግሞ ያለ ችግር ኢትዮጵያ ያለው የችግር እኔ ለዓለም ማሳየት ፈልጌ ነው እንጂ ትንሽ ደግሞ የዓለም ሚዲያ ቢያይ ትንሽ የሆነ ነገር ይፈጠራል የሆነ ነገር ለውጥ ይመጣል የሚል ግምት ስላለኝ ነው ተቃውሞ አደረኩት ማለት ነው።
ከዚያ በኋላ በብራዚል ለተወሰነ ጊዜ በስደት መኖርህን ሰምቻለሁ። የስደት ኑሮስ ምን ይመስላል? ምን ያህል ከባድ ነበረ?
አዎ እንግዲህ የሰው ሀገር በጣም ይከብዳል። አዎ እሱም ይሄ ማንም ሰው የሚያውቅ ነው። እዛ እኛ እዛን ጊዜ እዛ ሲቀር ማንም ሰው የለም። እዛ አንድ ሰው የማያውቅ ሰው አልነበረኝም። ብዙ ነገሮች ከበደኝ ለጊዜ። ቋንቋ አለ ምን አለ እኔ ብዙ ከእጄ ራሱ ብዙ ብር አልነበረኝም። እንደሆነ እዚህ በእጅ የሚሰጥ አበል ወይም ዶላር ራሱ እነሱ እጅ ነበረ ታውቃለ። ማለት ስታፍ ከኛ ጋር የሚሄዱ ስታፍ አሉ እነሱ እጅ ነበረ። እሱ ራሱ አልሰጠኝም። እኔ እንደ ድንገት የሆነ ዶላር ኪሲንግ ከዚህ የዘረዘርኩታለች በሱ ነው። እንደ ድንገት ከቪሌጅ ወጥቼ ሆቴል ገባው። ከሆቴል በኋላ በቃ ብዙ ነገሮች ችግሮች አሉ። ማንገላታት አለ፣ እንደዚሁ ቋንቋ አለ፣ ብዙ ነገሮች አሉ። እንግዲህ ችግር አለ። ይህ ሁሉ ችግር ደግሞ ካወራው ሰዓትና ቀን ራሱ አይበቃም። ብዙ ችግር አሳልፋሉ እዛ ማለት ነው፣ ብራዚል ማለት ነው። ከዛ ወዲህ ነው ትንሽ እንደው ሰዎች ማገዝ ጀመሩኝና እንደዚህ በብር በአሳ ምናምን አገዙኝና የሆነ ትንሽ ከዛ ወዲህ ነው እንጂ የመጀመሪያ ጊዜ በጣም ከብዶኝ ነበር። በተለይ ወደ 2-3 ወር ምናምን በጣም ከብዶኝ ነበርና ከአሜሪካ ከሌላ የተለያየ ሀገር የኢትዮጵያ ሰዎችና ሌላ አገዛ አርጉኝና ትንሽ ይሻለ ኑሮ ማኖር ጀመርኩና እዛም ትሬኒንግ አላቆምኩም።
አድማጮች፣ ሀብታሙ ከታምሩ ጋር ያደረገው ቆይታ ይህ ብቻ አይደለም። ቀጣዩን ክፍል በነገው ምሽት ፕሮግራማችን ይዘን እንመለሳለን። ለዛሬ ግን ሁለቱንም እናመሰግናለን። ወደ ቀጣዩ መሰናዷችን ስናመራ በቤንሻንጉል ጉምዝ ክልል መተከል ዞን በነበረው የጸጥታ መደፍረስ ተፈናቅለው የነበሩ ከ50 ሺህ በላይ ዜጎችን ወደ ቀያቸው የመመለስ ስራ እየተካሄደ መሆኑን የመተከል ዞን ኮማንድ ፖስት ሰብሳቢ ሌተናል ጀነራል አስራት ዴኔሮ ገልጸዋል። ሌተናል ጀነራል አስራት አክለው በዞኑ የመልካም አስተዳደር ችግሮች አሉ በማለት ጫካ ገብተው በንጹሃን ዜጎች ላይ ጥቃት ሲፈጽሙ የነበሩ ያሏቸው ታጣቂዎች የተሐድሶ ስልጠና ተሰጥቷቸው ወደ አካባቢው እንዲመለሱ መደረጋቸውንና አካባቢው ሰላም እየሰፈነበት መሆኑንም ለአሜሪካ ድምጽ ተናግረዋል። አስቴር ምስጋናው ዝርዝር አላት።
ከአሜሪካ ድምጽ ጋር ቆይታ ያደረጉት የመተከል ዞን ኮማንድ ፖስት ሰብሳቢ ሌተናል ጀነራል አስራት ዴኔሮ ከመተከል ዞን ተፈናቅለው የነበሩ ከ50 ሺህ በላይ ነዋሪዎች ወደ ቀድሞ ቀያቸው መመለስ የቻሉት ከተፈናቃዮቹ ጋር በነበረው ውይይት የሁለቱ ክልል አመራሮችና ፌደራል መንግስቱ ባደረጉት ስምምነት ታጣቂዎቹ የሰላም አማራጩን ተቀብለው በመግባታቸው እንዲሁም የጸጥታ ኃይሉ በከፈለው መስዋዕትነት ነው ብለዋል።
ተነጻጻሪ ሰላም ማለት ምን ማለት ነው? ገበያ አልነበረም። የተገበያየ ነው ህዝቡ። ገበያ ከጀመረ ቆይቷል። መንገድ እንቅስቃሴዎች አልነበሩ። መንገድ እንቅስቃሴዎች አሉ። ሌሎች ኢኮኖሚያዊና ማህበራዊ እንቅስቃሴዎች ቆሞ ነበር። ትምህርት ቤቶች መሳሰሉ ስራዎች በተቻለ ደረጃ አስጀምረን ወደ 50,533 ይሆናል። ይሄ ወደ ከተማ ወደ ቻግኒ የሄደው ብቻ ነው። አካባቢው ሰላም የሆነ የተረጋገጠበት አካባቢ እንዲሰፍሩ አድርገናል። እዛ በሰፈሩበትም ድጋፍ እንዲደረግ የጸጥታ ዋስትናም እንዲኖር አድርገን ነው ወደ እየሰፈሩበት መከላከያ ሰራዊትም ሌሎች ፖሊስ ኃይልም አድርገን አቀናጅተን ነው እየሰፈሩ ያሉ ማለት የተመለሱ ያሉ። በመተከል ዞን ላይ የነበረው የመልካም አስተዳደር ችግር አለ የሚል ፍትሐዊነት የለም፣ እኩልነት የለም፣ እኩል አንታይም፣ ስራ አጥነት አለ። ወጣቶቹ ጥያቄ ያቀርቡ ነበር። ጥያቄ አልተመለሰልንም ብለው ወደ ግጭትና ወደዚህ ወደ ጫካ መግባት ሁኔታ ነው የተፈጠረው። ጥያቄያችንም ይሄ ነው ብለው ዝርዝር አቅርበዋል። ችግሮችን መፍታት ያለብን በመነጋገር ነው። ያልተሟሉ የመልካም አስተዳደር ችግሮችም በሂደት በአጭር ጊዜ የሚፈታው በረጅም ጊዜና በመካከለኛ ጊዜ የሚፈታም እንዲፈታ በሚል በሰነድ ስምምነት ላይ የእነሱን ሁኔታ ግዴታቸውንም እንደማስፈጸም እና ከፌዴራል ካለው አካላትም ከክልሉም ከእነሱም ራሱ ተወካይ አድርገን ጽሕፈት ቤት ተቋቁሞ ስራዎች እየተሰሩ ነው። በዚህ በየአካባቢያቸው እየሰለጠኑ እየተመለሱ ነው።
ከዚህ ቀደም በተለያዩ ጊዜያት በአካባቢው የነበሩ አመራሮች ጥቃት እየፈጸሙ ያሉት የህወሓት ተላላኪዎች ናቸው ይሉ ነበር። እርስዎ ደግሞ የመልካም አስተዳደር ጥያቄ ያላቸው ወጣቶች ናቸው ብለዋል ተብለው ለተጠየቁት ጥያቄ ጄኔራሉ ተከታዩም ብለዋል።
ማንነት ላይ ያተኮረ ነው ብሎ ወጥቶ መግለጫ የሰጠ ሁሉ መንግስት ነው ብሎ መግለጽ አስቸጋሪ ነው። አንድ ኮሪደር ላይ ወይም አንድ ጥግ ላይ ሆኖ የሚሰጡ ግለሰብ የመንግስት አመራሮች ሊኖሩ ይችላል። ምንም ከነዛ ሰዎች ያልተለዩ ምናልባትም ወያኔ ከሚያደርገው ቅስቀሳ ሰለባ የሆኑ ሰዎች ሊኖሩ ይችላል። ከዚህም ከታጣቂዎችም እንደዚህ አይነት ሰለባ ያላቸው ሰዎች ሊኖሩ ይችላል።
ሌተናል ጄኔራል አስራት ተፈናቅለው የነበሩ ዜጎችን በዘላቂነት መልሶ ለማቋቋም ድንኳኖችንና ለእርሻ ስራ ግብዓት የሚሆኑ ቁሳቁሶችን በማቅረብ በኩል የአማራ ክልል ባለሀብቶች ያሳዩት አጋርነት የሚደነቅ ነው ብለዋል። በአንዳንድ ተፈናቃዮች የአካባቢው ሰላም አስተማማኝ ባለመሆኑ መሄድ አለመፈለጋቸውን ለአሜሪካ ድምጽ በስልክ ተናግረው ነበር። በዚህ ላይ ያለዎት አስተያየት ምንድን ነው ተብለው ለተጠየቁት ጄኔራል አስራት ሲመልሱ
ያንን የሚቀሰቅሱ ወገኖች እንዳሉ ደርሰን እርምጃ ሁሉ ተወስዷል እኮ ሄደን እኛ ስናወያይም ውሸት ነው ውሸታችን ነው ብለው የሚናገሩ ነበሩ። እነሱ ደግሞ መጨረሻ ላይ ህዝቡ አጋለጣቸው። እነዚህ ነጋዴዎች ናቸው ህዝብና መንግስት የሚልክልንን ቀደብ የሚሸጡ ናቸው። ሽጦም ሀብታም ሆነዋል። እኛ ስንሄድም እኛ ጋር አይሄዱም። ዋና የገቢ ምንጫቸው ይሄ ሆነዋል ብሎ በጣም ስግብግብ የሆኑ ጥቂት ግለሰቦችን አጋልጦ እኮ ወደ ፍርድ ቤት አቅርበናል። መከላከያ ሰራዊት እና አመራሮች ይዞ እንዲሄዱ አድርጎ ከወረዳው አመራር ጋር እዛ ተነጋግረው አካባቢን ካዩ በኋላ መጥቶ ህዝቡን የማሳመን ስራ እንዲሰሩ ነው የተደረጉ እንጂ ስጋት ዝም ብሎ በሩቅ ሆነ ብዙ ነገር እንኳን ለእናንተ ለእነሱም ሩቅ ሆኖ ከነበሩበት ቦታ ወደ ቻግኒ ትመሄዱ የነበረበት ባለበት አድርገው የሚቆጥሩበት ሁኔታ አይኖርም ማለት አይደለም።
ይህ በእንዲህ እንዳለ ዛሬ በመተከል ዞን ዳንጉሮ ወረዳ ማንቡክ ቀበሌ ሰላም ለሁሉም ሁሉም ለሰላም በሚል መሪ ቃል የእርቀ ሰላም ኮንፈረንስ ተካሂዷል። በዚህ የእርቅ ኮንፈረንስም ጫካ ገብተው የነበሩና የመንግስትን የሰላም አማራጭ ተቀብለው ወደ ተሀድሶ ማዕከል ገብተው ወደ ወረዳቸው የተመለሱ የመጀመሪያ ዙር የታጣቂዎቹ አመራሮች ህዝቡን በድለናል፣ ይቅርታ የሚደረግልን ብለው መጠየቃቸው ተገልጿል። ከታጣቂዎቹ ወገን መረጃ ለማግኘትና የዛሬውን ስነስርዓት መግለጫዎችን ለማረጋገጥ ያደረግኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ መተላለፉን ይቀጥላል። የኢትዮጵያ መንግስት ሰኞ ሰኔ 21 ቀን 2021 ዓ.ም በትግራይ ክልል የሚገኙ የሀገሪቱን መከላከያ ኃይሎች ማስወጣቱንና የተናጠል ተኩስ አቁም ማድረጉን ማወጁን ተከትሎ ይህ እርምጃ የትግራይ ክልልን ጨምሮ በኢትዮጵያና በኤርትራ እንዲሁም በአጠቃላይ ምስራቅ አፍሪካ ላይ ስላለው ተጽዕኖ የአሜሪካ ድምጹ ጂሰስ ሜን ኦኒ በአትላንቲክ ካውንስል የአፍሪካ ማዕከል ባልደረባ የሆኑትን ካሜሮን ሀድሰንን አነጋግሯቸው ነበር። ኤደን ገረመው የሀድሰንን ትንታኔ አጠናክራ እንደሚከተለው ታቀርበዋለች።
ለአትላንቲክ ካውንስል የአፍሪካ ማዕከል ባልደረባ ወይም ፌሎ የሆኑት ካሜሮን ሀድሰን በጋዜጠኛ ጂሰስ ማን ኦን በቅድሚያ የቀረበላቸው ጥያቄ የኢትዮጵያ መንግስት ለወራት በዓለም አቀፍ ማህበረሰቡ ተማጽኖ ሲደረግለት በእንቢተኝነት ቆይቶ ሰኞ ዕለት የተናጠል የተኩስ አቁም ለማድረግ ምን ያስወሰነው ይመስሉታል የሚል ነው። ሀድሰን እንዲህ መልሰዋል።
እንደሚመስለኝ የመንግስት ኃይሎች የያዟቸውን ቦታዎች በፍጥነት በትግራይ ኃይሎች እየተቀሙ ነበረ። ይሄ እዚያ ነጸብራቅ ይመስለኛል። ባለፈው ሳምንት እንዳየነው ከሆነ የወታደራዊ ኃይሉ በትግራይ ኃይሎች እጅ ወድቆ ነበረ። ስለዚህ ይሄ ውሳኔ የመጣው መንግስት ሰፊ የሆነውን የትግራይ ክፍል ለረጅም ጊዜ ይዞ መቆየት አለመቻሉን በመረዳቱ ይመስለኛል። ይህ በኢትዮጵያ መንግስት በመሬት ላይ ያለውን የሰብአዊ ሁኔታ ለማሻሻል የተደረገ ነው እንደሚለው ሳይሆን ስልታዊ ማፈግፈግ ነው። ነገር ግን ሁላችንም አሁን ላለው አደገኛ የሰብአዊ ቀውስ ውጤት ተጠያቂ መሆናችንን እናውቃለን። ላለፉት 7 ወራት ያክል እርዳታ ወደ ክልሉ እንዳይገባ በመንግስት ተቋርጦ ከቆየ በኋላ ያለውን ሰብአዊ ሁኔታ ለማሻሻል ነው የሚለው ነገር የሚጣረስ ነው።
ጋዜጠኛ ጂሰስ ማን ለካሜሮን ሀድሰን በመቀጠል ያቀረበላቸው ጥያቄ የጦር ማቆሙ ለምን ያህል ጊዜ ይዘልቃል ብለው ያስባሉ ለሚለው ጥያቄ ጦርነቱ የኤርትራ የኢትዮጵያ መንግስትን የአማራ ልዩ ኃይልንና የህወሓት ታጣቂዎችን ያሳተፈና እጅግ ብዙ ተዋናዮች ያሉበት መሆኑን በመጥቀስ በዚህ ጉዳይ ላይ የእያንዳንዳቸው ውሳኔ ተጽዕኖ እንደሚያመጣም ተናግረዋል። በአሁን ሰዓት ትግራይን የሚያስተዳድረው ማን ይመስሉታል በሚል ለቀረበላቸው ጥያቄም በኢህአዴግ ጥምረትነት ለ20 ዓመታት ሀገሪቱን የመሩትና አሁንም ድረስ በትግራይ ክልል ውስጥ የሚፈሩትና የአምባገነንነት ባህሪ ያላቸው የህወሓት ታጣቂ ቡድኖች መሆናቸውን ከገለጹ በኋላ ታጣቂዎቹ በሀገሪቱና በቀጠናው ፖለቲካ ላይ ተቀባይነትን በድጋሚ ለማግኘት እየጣሩ ነው ይላሉ።
So again, we are not trying to frame this conflict in terms of forces of good and evil.
ግጭቱ በመልካምና በክፉ ኃይሎች መካከል የተደረገ ነው ብለን ለማስቀመጥ አይደለም እየሞከርን ያለ ነው። በዚህ ግጭት ውስጥ እጅግ ብዙ ክሶች ይነሳሉ። የህወሓት ታጣቂዎች በሀገሪቱም ሆነ በቀጠናው የፖለቲካ ተቀባይነታቸውን ለመመለስ እየጣሩ ነው።
ሀድሰን የህወሓት ታጣቂዎችን የሚያግዝ በቀጠናው ያለ የውጭ ኃይል ስለመኖሩ ለቀረበላቸው ጥያቄም እርግጠኛ የሆነ ምላሽ ባይኖራቸውም ግምታቸውን ግን አስቀምጠዋል።
በዚህ ጉዳይ ላይ በቂና ግልጽ የሆነ ነገር የለንም። የህወሓት ታጣቂዎች ከጎረቤት ኤርትራ ድጋፍ እንደማያገኙ የታወቀ ነው። ከዓለም አቀፍ ድንበር ተጋሪያቸው ከሱዳን መንግስትም ድጋፍ ሊያገኙ ይችላሉ የሚል ነገር አለን። ሱዳኖቹም ወደዚህ ጉዳይ ትኩረታቸውን ያደርጋሉ የሚልም ስጋት አለ። ሱዳኖቹ ኢትዮጵያ ውስጥ ባለው ግጭት ላይ ላለመሳተፍና ላለመሳብ ጥጋቸውን ይዘው ለመቆየት እየሞከሩ ነው። ነገር ግን አሁን የተኩስ አቁም ከተደረገ በኋላ የኢትዮጵያና ኤርትራ ኃይሎች የትግራይን ክልል በመክበብ ከሌላው የኢትዮጵያ ክፍል በመነጠል ወታደራዊና ፖለቲካዊ ክልከላ ሊያደርጉበት ይሞክራሉ። ስለዚህ በአሁኑ ሰዓት ሱዳን ለትግራይ ታጣቂዎች መሰረታዊ የህይወት ገመዳቸው ናት ማለት ይቻላል።
ሀድሰን አያይዘውም የትግራይ ታጣቂዎች የኢትዮጵያ መከላከያ ሰራዊት ከራሻ ከቻይናና ከዩናይትድ ስቴትስ ለረዥም ዓመታት በመግዛት ያስቀመጠውን የጦር መሳሪያ መታጠቃቸውንና አስተማማኝ የሆነ የመሳሪያ ኃይል እንዳላቸውም ገልጸው፣ ነገር ግን ግጭቱ ከተጀመረ በኋላ ወደ ክልሉ የገባ መሳሪያ ይኑር ወይም አይኑር አይታወቅም ብለዋል። አክለውም በአጠቃላይ አሁን ላይ ያለው ሁኔታም ለቀጠናው አስጊ መሆኑንም ይገልጻሉ።
Well, it continues to be a very dangerous moment for the entire region.
ሁኔታው ለቀጠናው በሙሉ አስጊ መሆኑን ቀጥሏል። በሀገሪቱ ውስጥ ያሉ አብዛኞቹ ኢትዮጵያ እንደ ዩጎዝላቪያ ያለ መፈረካከስ እንዳይገጥማት ይሰጋሉ። ባለው የብሔር ሁኔታም ይሄ ሊፈጠር የሚችል ነገር ነው። በተለይም የትግራይ ታጣቂዎች ሙሉ ለሙሉ ክልሉን ከተቆጣጠሩ በኋላ ከኢትዮጵያ ጋር አዲስ አይነት ፖለቲካዊ ጥምረት እንደሚያደርጉ እንዲሁም በክልሉ ላይ ታላቅ የሆነ የራስ ገዝ ተጽዕኖ ለመፍጠር እንደሚጥሩ ይጠበቃል።
በሌላ በኩል ጋዜጠኛ ጂሰስ ኦኒ ያነጋገራቸው ሌላው የፖለቲካ ተንታኝ ዩናይትድ ስቴትስ በዚህ ግጭት መካከል ስለሚኖራት ሚና ጥያቄ የቀረበላቸው ሲሆን የፖለቲካ ተንታኙ ዩናይትድ ስቴትስ በግጭቱ ወቅት ስታደርግ የቆየችውን የተኩስ አቁም ጥያቄ ብሔራዊ ውይይትና የተሻሻለ የሰብአዊ እርዳታ አቅርቦትን በተመለከተ ግፊት ማድረጓን ትቀጥላለች ብለው እንደሚያስቡ ገልጸው ልክ እንደ ዩናይትድ ስቴትስ ሁሉ በጉዳዩ ላይ ትኩረታቸውን ያደረጉ ከአውሮፓ አባል ሀገራት ጋር በመሆን በሀገሪቱ እያሽቆለቆለ የመጣው የሰብአዊ ሁኔታ ዙሪያም ትብብር ያደርጋሉ ብለው እንደሚያስቡ ተናግረዋል። ቅድሚያ የሚሰጠው ግን ከተኩስ አቁሙ በኋላ የክልሉ ህብረተሰብ ጋር በመድረስ የርሃብ አደጋ የተደቀነባቸው ሚሊዮኖችን መርዳት መሆኑንም አክለዋል። ለጂሰስ ኦኒ ቃለ መጠይቅ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች ለምሽቱ አስተናዳናችሁ ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም እንሰናበታችሁ። በቅንብሩ አብሮኝ ቆየው ኤልያስ አስማረና እኔም ሳስተናግዳችሁ ያመሸሁት ስመኝሽ ቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።
ኩን ራዲዮ ሰገለ አሜሪካቲ